ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ጥር 1 2017 ዓ.ም ዝግጅታችን ጀመረ። በስፋት እየተዛመተ ላለው የሎስ አንጀለስ ሰደድ እሳት በሺዎች የሚቆጠሩ አካባቢያቸውን እንዲለቁ ታዘዋል።
የኑሮ ውድነቱ የዛን ያህል ሰማይ ነው የሚነካው። የዛን ያህል ይጨምራል። ነዳጁ ላይ ብቻ መጨመሩ አይደለም፣ ህዝቡ ማህበረሰቡ ላይ የትራንስፖርት ጭማሪ ይኖራል። እያንዳንዱን የምግብ ነክ ነገር የምትገዛቸው ነገሮች በሙሉ እነሱ ላይ ጭማሪ ይደረግብሃል።
እየሰራ ቤንዚን እየቀዳ ብድርን ትከፍላለህ ወይስ ቤተሰብን ታስተዳደራለህ? በአንድ አመት የሁሉ ማንሳት በጣም ነው የሚከብድ።
አሁን ደግሞ የሰማችኋቸው በኢትዮጵያ የተደረገውን የነዳጅ ጭማሪ አስመልክቶ ካነጋገርናቸው የአዲስ አበባ ነዋሪዎች መካከል የተቀነጨበውን ነው። የዚህን ዜና ዝርዝር በመጽሔት ፕሮግራማችን ታዳምጡታላችሁ። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ። እንግዱ ወልዴ ለዜናው እዚህ አጠገቢ ይገኛል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቲቪ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብራችሁን እንድትቆዩ እጋብዛለሁ። አሁን በቅድሚያ ከዓለም ዙሪያ ለተሰባሰቡት ዜናዎች እንግድ ወልዴ።
በድጋሚ እንደምናመሻችሁ። በቻድ ፕሬዚደንታዊ ቤተ መንግስት ላይ የተሰነዘረው ጥቃት መክሸፉን መንግስት አስታወቀ። የጂሚ ካርተር የአስክሬን ሽኝት ስነ ስርዓት ዛሬ ተካሄደ። የግብፅ የውጭ ጉዳይ ሚኒስትር ፍልስጤማውያን በአንድነት እንዲቆሙ ጠየቁ። እንዲሁም የሞዛምቢኩ ተቃዋሚ መሪ ከስደት ተመለሱ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና አልፋለሁ። በቻድ ፕሬዝደንታዊ ቤተ መንግስት ላይ የተሰነዘረው ጥቃት መክሸፉን መንግስት አስታወቀ። የጦር መሳሪያና ምሳር የያዙ 2 ደርዘን የሚሆኑና የኮማንዶ አባላት ናቸው የተባሉ በቻድ የፕሬዝደንቱ ቤተ መንግስት ላይ ትናንት ምሽት ጥቃት መሰንዘራቸው ሲነገር፣ መንግስት በበኩሉ ማክሸፉን አስታውቋል። ተቃዋሚው ፓርቲ ደግሞ የመንግስትን መግለጫ እንደሚጠራጠር ገልጿል። የመንግስት ቃል አቀባይ የሆኑት አብዱራህማን ኩላማላ 24 የሚሆኑ የኮማንዶ አባላት በቤተ መንግስቱ ጠባቂዎች ላይ ጥቃት ቢሰነዝሩም ወዲያውኑ ሊገቱ ችለዋል ብለዋል። ሁኔታዎችን በቁጥጥር ስር ማድረግ መቻላቸውንም ቃል አቀባዩ ተናግረዋል። በክስተቱ 19 ሰዎች እንደተገደሉ ተመልክተዋል። አብዛኞቹ ጥቃት አድራሾቹ ናቸው ተብሏል። ኢንጃሚና ትላንት ከምሽቱ 2 ሰዓት ላይ በፕሬዚዳንቱ ቤተ መንግስት አቅራቢያ ከፍተኛ ተኩስ የተሰማ ሲሆን ወደ ቤተ መንግስቱ የሚያመሩት መንገዶች ሲዘጉ ታንኮችን መንገድ ላይ ማየቱን በስፍራው የነበረው የኤኤፍፒ ዜና ወኪል በዘገባው አመልክተዋል። በጥቃቱ ወቅት ፕሬዚደንት መሐመድ ኢድሪስ ዴቢ ኢንቶ በቤተ መንግስቱ ውስጥ እንደነበሩ ተነግሯል። የጥቃት አድራሾቹ ዓላማ ምን እንደሆነ አለመታወቁን የኤኤፍፒ ዘገባ አመልክተዋል። የሞዛምቢኩ ተቃዋሚ መሪ ከስደት ተመለሱ። ባለፈው መስከረም መጨረሻ በሞዛምቢክ በተካሄደው ምርጫ አሸናፊ እንደሆኑ የሚገልጹት የተቃዋሚው መሪው ቬናንሲዮ ሞንድላኔ ዛሬ ከስደት ወደ አገራቸው ተመልሰዋል። ሞንድላኔ አጨቃጫቂውን የምርጫ ውጤትና የጠበቃቸውን መገደል ተከትሎ ነበር አገር ጥለው የወጡት። የሀገሪቱ የህገ መንግስት ምክር ቤት ገዢው ፓርቲ ምርጫውን እንዳሸነፈ ማወጁን ተከትሎ በተነሳው ተቃውሞ በመቶ የሚቆጠሩ ሰዎች ሕይወታቸውን አጥተዋል። ታዛቢዎች ምርጫው ነጻና ፍትሐዊ እንዳልነበር አስታውቀዋል። ሞንድላኔ ማፑቶ እንደደረሱ ደጋፊዎቻቸው ቢያጅቧቸውም የጸጥታ ኃይሎች በአስለቃሽ ጭስ በትነዋቸዋል። ወደ ሀገራቸው መመለሳቸው የፖለቲካ ስምምነት መደረጉን የሚያመለክት ሳይሆን በሞዛምቢክ ለመኖር በግል መወሰናቸውን እንደሆነ ሞንድላኔ ተናግረዋል። ፈርተው ከሀገር እንዳልወጡም የተቃዋሚው መሪ አስታውቀዋል። ሞንድላኔ ወደ ሀገር መመለስ ተቃውሞውን እንዳያባብሰው ተሰግቷል። በምርጫው አሸናፊ እንደሆኑ የተነገረው የፍሪሊሞ ፓርቲው ዳንኤል ቻፖ በመጪው ሳምንት ቃለ መሐላ እንደሚፈጽሙ ፕሮግራም ተይዟል። ፓርቲው ላለፉት 50 ዓመታት ሀገሪቱን ሲመራ ቆይቷል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የግብፅ የውጭ ጉዳይ ሚኒስትር ፍልስጤማውያን በአንድነት እንዲቆሙ ጠየቁ። ፍልስጤም የነጻነት ድርጅት ፒኤልኦ ተወካዮች ጋር ዛሬ የተገናኙት የግብፅ የውጭ ጉዳይ ሚኒስትር የፍልስጤማውያን ራስ ገዝ አስተዳደር እንዲጠናከርና ፍልስጤማውያን በአንድነት እንዲቆሙ ጥሪ አድርገዋል። በውይይቱ ወቅት የውጭ ጉዳይ ሚኒስትር ባድር አብድላቲ ለፍልስጤማውያን ራስ ገዝ አስተዳደር ሀገራቸው ያላትን ድጋፍ እንደገለጹ ከቢሮአቸው የወጣው መግለጫ አመልክተዋል። በተጨማሪም ፍልስጤማውያንን ከመሬታቸው ላይ ለማፈናቀል ያለመ ማንኛውም እቅድ ግብጽ እንደምትቃወም ማስታወቃቸው ተመልክቷል። ግብጽ ባለፈው ወር ፈታህ እና ሐማስ በተሰኙት ፍልስጤማውያን ቡድኖች መካከል ጋዛ ከጦርነቱ በኋላ በፍልስጤማውያን ራስ ገዝ አስተዳደር ቁጥጥር ስር በሚሆንበት ሁኔታ ላይ ውይይት አስተናግዳ ነበር። በእስራኤል በተያዘው ዌስት ባንክ የተወሰኑን ክፍል የሚያስተዳድረው ፈታህ በፍልስጤማውያን ራስ ገዝ አስተዳደርም ሆነ ፍልስጤማውያንን እንደሚወክል ዓለም አቀፍ ዕውቅና ባለው ፒኤልኦ ላይ ተጽዕኖ እንዳለው ይነገራል። ሐማስ በእንዳረፋን አቆጣጠር 2007 ጋዛን ከተቆጣጠረ ወዲህ ፈታህ ከጋዛ እንዲገለል ተደርጓል። በስፋት እየተዛመተ ባለው የሎስ አንጀለስ ሰደድ እሳት ምክንያት በሺዎች የሚቆጠሩ ነዋሪዎች አካባቢያቸውን እንዲለቁ ታዘዋል። የእሳት አደጋ ሰራተኞች ብርቱ ትንቅንቅ እያደረጉ ላሉበት አደገኛ የሰደድ እሳት ቃጠሎ ከ130,000 በላይ የሎስ አንጀለስ አካባቢ ነዋሪዎች አካባቢውን ለቀው እንዲወጡ ታዘዋል። እስካሁን ቢያንስ 5 ሰዎች በአደጋው ሕይወታቸውን ማጣታቸውንና ከ1,000 በላይ ሕንፃዎች መውደማቸው ታውቋል። ትናንት ከቀትር በኋላ ላይ እንደ አዲስ የተቀሰቀሰውና በጥድፊያ እየተዛመተ ያለው ቃጠሎ ሆሊውድ ሂልስ በመባል የሚታወቀው ማዕከላዊ ሎስ አንጀለስ የሚገኝ የመኖሪያ መንደር ነዋሪዎች ሕይወታቸውን ለማትረፍ ሲሉ ቤታቸውን ጥለው እንዲሸሹ በማስገደድ የቅርብ ጊዜው ነው። ለሰደድ እሳቱ መዛመት አመች ያደረገው በአካባቢው ያለው ደረቅ የአየር ጠባይና ኃይለኛ ንፋስ ሲሆኑ ንፋሱ እስከ ነገ አርብ ድረስ አሁን በያዘው ፍጥነት እንደሚቀጥል የአየር ትንበያ ባለሙያዎች ተናግረዋል። በመጨረሻም የጂሚ ካርተር የአስከሬን ሽኝት ስነ ስርዓት ዛሬ ተካሄደ። በአንድ መቶ ዓመታቸው ባለፈው እሁድ ከዚህ ዓለም በሞት የተለዩት የቀድሞ የአሜሪካ ፕሬዚደንት ጂሚ ካርተር አስከሬን ዋሽንግተን ዲሲ በሚገኘው ብሔራዊ ካቴድራል ዛሬ የአሸኛኘት ስነ ስርዓት ተደርጎለታል። ከብሔራዊ ካቴድራሉ የአስከሬን ሽኝት ስነ ስርዓት በኋላ 39ኛው ፕሬዚደንት ጂሚ ካርተር በትውልድ ከተማቸው ፕሌንስ ጆርጂያ በሚገኘው መኖሪያ ቤታቸው ቅጥር ግቢ ውስጥ ባለፈው ዓመት በሞት ከተለዩትና የ77 ዓመታት የትዳር አጋራቸው ሮዝሊን ካርተር ጋር እንደሚቀበሩ ታውቋል። በብሔራዊ ካቴድራል በተደረገው ስነ ስርዓት የአሜሪካ የቀድሞ ፕሬዚደንቶችና ምክትል ፕሬዚደንቶች የተገኙ ሲሆን ፕሬዚደንት ጆ ባይደን የውዳሴ ንግግር አድርገዋል። ዛሬ ከሰዓት በኋላ በሚፈጸመው የቀብር ስነ ስርዓት ላይ የቤተሰብ አባላትና ጓደኞች እንዲሁም የቤተ ክርስቲያን ምዕመናን ብቻ እንደሚገኙ ታውቋል። ክብራትና ክብራን ለምሽቱ ያስኩት ዜና በዚሁ ተጠቃልሏል። ለቀሪው ክፍለ ጊዜ ወደ ስመኝሽ መራቸው አሉ።
እንግዲህ ወልዴን ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ ጥር 1 2017 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። የፕሮግራም ዋና አዘጋጅ ጽዮን ግርማ ናት። የዌብና የማህበራዊ ድረ ገጽ ፕሮዲውሰራችን አበባየው ገበያውም አብራን ታመሻለች። ከአቀናባሪ ኤልያስ አስማረ ጋር እያስተናገድኳችሁ የማመሸው ስመኝሽ የቆየነኝ። በድጋሚ እስከ ምሽቱ 4 ሰዓት ድረስ አብራችሁን እንድትቆዩ እጋብዛለሁ። አሁን ወደ ቀዳሚው የአብይ ርዕስ ዘገባ እንለፍ። የእሳት አደጋ ሰራተኞች ብርቱ ትንቅንቅ እያደረጉ ላሉበት አደገኛ የሰደድ እሳት ቃጠሎ ከ130,000 በላይ የሎስ አንጀለስ አካባቢ ነዋሪዎች አካባቢውን ለቀው እንዲወጡ ታዘዋል። እስካሁን ቢያንስ 5 ሰዎች በአደጋው ሕይወታቸውን ማጣታቸውንና ከ1,000 በላይ ሕንፃዎች መውደማቸውም ታውቋል። የአሜሪካ ድምጽ የዜና ክፍል የአሶሲየትድ ፕሬስንና ሮይተርስን ዋቢ አድርጎ ያጠናቀረውን ዘገባ አሉላ ከበደ ያቀርበዋል።
አንድ ከቀትር በኋላ ላይ እንደ አዲስ የተከሰከሰውና በጥርፊያም እየተዛመተ ያለው ቃጠሎ ሆሊውድ ሂልስ በመባል በሚታወቀው ማዕከላዊ ሎስ አንጀለስ የሚገኝ የመኖሪያ መንደር ነዋሪዎች ሕይወታቸውን ለማትረፍ ሲሉ ቤታቸውን ጥለው እንዲሸሹ በማስገደድ የቅርብ ጊዜ ሆኗል። ለሰደድ እሳቱ መዛመት አመቺ ያደረገው በአካባቢው ያለው ደረቅ የአየር ጠባይና ኃይለኛ ንፋስ ተቀላቅለው እስከ ነገ አርብ ድረስ አሁን በያዘው ፍጥነት እንደሚቀጥል የሚቲዮሮሎጂ ባለሙያዎች ጠቁመዋል። በአንጻሩ የእሳቱን መዛመት ለመከላከል የተሰማሩትን አውሮፕላኖች ሥራ አስተጓጉሎ የነበረው ኃይለኛ ንፋስ ከትላንት ረቡዕ አንስቶ ሥራቸውን መልሰው እንዲቀጥሉ በሚያስችል ሁኔታ መቀነሱም ተጠቁሟል። ዛሬ ማምሻው ላይ ያለው ቀለል ያለ የንፋስ ሁኔታ የሰደድ እሳቱን መዛመት ለመከላከል የሚያግዙ አውሮፕላኖችንና ብዛት ያላቸውን ተጨማሪ መከላከያዎች ወደ እሳቱ ለማቅረብ አስችሎናል ያሉት የፓሳዴና የእሳት አደጋ ዋና አዛዥ ቻድ አውግስቲን፣ ይህም አደጋውን ሙሉ በሙሉ ለመቆጣጠር ስለመቻላችን ተስፋ ሰጥቶናል ብለዋል። የዩናይት ስቴትሱ ፕሬዚዳንት ጆ ባይደን የሰደድ እሳቱን መዛመት ለመዋጋት ለሚያስፈልገው ሥራ የሚውል የገንዘብና ሌሎች እርዳታዎች ለካሊፎርኒያ ክፍለ ግዛት ለመልቀቅ የሚያስችል የፌዴራል የአደጋ ጊዜ አዋጅ አጽድቀዋል። ዋይት ሀውስ ትላንት ረቡዕ ማምሻው ላይ እንዳስታወቀው ባይደን በቀጣዩ ቀናት ውስጥ ሙሉ ትኩረታቸውን የፌዴራል መንግስቱ ለሚሰጠው ጠቅላላ ምላሽ አመራር ለመስጠት ወደ ጣሊያን ሊያደርጉት የነበረውን ጉዞ ሰርዘዋል። ሰደድ እሳቱን ሙሉ በሙሉ ለመቆጣጠር አካባቢውን መልሶ የመገንባቱ ጥረት መስመሩንና ብሎም ወደ ቀድሞ የተረጋጋ ሁኔታ መመለሱን እስክናረጋግጥ ድረስ አስፈላጊውን ሁሉ ለማድረግ ተዘጋጅተናል። ብዙ ጊዜ መውሰዱ የማይቀር ነው ያሉት ባይደን፣ ያለ ጥርጥርም ረዥም ጉዞ የሚጠይቅ ነው ሲሉ አክለዋል። የዩናይት ስቴትስ መከላከያ ሚኒስቴርም ተጨማሪ የእሳት አደጋ ሰራተኞችንና እገዛዎችን ወደ ግዛቱ ለመላክ ቃል ገብቷል። የአደጋ ጊዜ ባለሥልጣናት መሰንበቻውን የታየውን ደረቅ የአየር ሁኔታ ተንተርሰው በሎስ አንጀለስ አካባቢ የሰደድ እሳት ሊቀሰቀስ እንደሚችል ቢያስጠነቅቁም የሰደድ እሳቱ መዛመት ግን ከተጠበቀውም የከፋ መሆኑ ተዘግቧል። የሎስ አንጀለስ አውራጃ የእሳት አደጋ መከላከያ ለአንድ ወይም ለሁለት ዋና ዋና የሚሰኙ የቃጠሎ አደጋዎች መዘጋጀቱን ጠቁመው የነፋሱ ማየልና በአካባቢው ያለው ዝቅተኛ እርጥበት ተደማምረው ለደረሱት አራት ከፍተኛ ቃጠሎዎች መዘጋጀቱን አዳጋጭ አድርገውታል ሲሉ የአውራጃው የእሳት አደጋ መከላከያ አዛዥ አንቶኒ ማሮን ትላንት ረቡዕ ተናግረዋል። ከሆሊውድና አካባቢው በተጨማሪ በፓሲፊክ ፓሊሴድስ፣ አልታዴና፣ ፓሳዴናና ሲልማር የተባሉ መንደሮች ቃጠሎ ከበረታባቸው አካባቢዎች ውስጥ ናቸው። በስካሁኑ ቃጠሎ በርካታ ሺህ ሄክታር መሬት ላይ የነበረ ሀብት የወደመ ሲሆን እሳቱ አሁንም መዛመቱን አላቆመም። ማሮን ይህንን አስመልክተው በሰጡት አስተያየት እሳቱን ማጥፋት የተቻለበትን ስፍራ መጠን የሚያረጋግጥ ስሌት እስካሁን የለንም ብለዋል። የአካባቢውን የእሳት አደጋ ሰራተኞች ለመርዳት ቁጥራቸው 2000 የሚደርሱ የብሔራዊ ጥበቃ አባላት መሰማራታቸውም ታውቋል። ባሎ ንፋስ እየተገፋ ከአንድ ቤት ወደ ሌላው የተዛመተው እሳት ከፍተኛ ጉዳት ባደረሰባት የፓሲፊክ ፓሊሴድስ አካባቢ የአደጋ ሰራተኞች እሳቱን ለማጥፋት ይጠቀሙባቸው የነበሩትን ውሃ ማጠራቀሚያዎች ማራቆቱም ተመልክቷል። በፓሲፊክ ፓሊሴድስ የደረሰው ቃጠሎ በሎስ አንጀለስ ታሪክ እስከ ዛሬ ከታዩት ሁሉ በአውዳሚነቱ የከፋው ሲሆን እስካሁን በተረጋገጠውም ከ1000 በላይ ሕንፃዎች ተቃጥለዋል። የፓሊሴድስ ቃጠሎ እንደ አውሮፓውያን የዘመን አቆጣጠር በ2008 ከደረሰውና የሳይሬ እሳት የሚል ስያሜ ከተሰጠው በከተማይቱ ሰሜናዊ ዳርቻ የሚገኙ 604 ሕንፃዎችን ካወደመውም ታሪካዊ የእሳት አደጋ የከፋ ነው።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው። ቀደም ሲል የተከታተላችሁት የአብይ ርዕስ ዘገባውን ነበር። የትንታኔው መጽሔት ይቀጥላል። በኢትዮጵያ ካለፈው ማክሰኞ ጀምሮ በስራ ላይ የዋለው አዲሱ የነዳጅ ዋጋ ጭማሪ አሁን እየታየ ያለውን የኑሮ ጫና ያባብሰዋል ሲሉ አንዳንድ የአዲስ አበባ ነዋሪዎችና የታክሲ አሽከርካሪዎች ስጋታቸውን ገለጹ። ነዋሪዎቹ በነዳጅ ዋጋ ጭማሪው ዙሪያ ለአሜሪካ ድምጽ በሰጡት አስተያየት የተደረገው የዋጋ ጭማሪ የትራንስፖርት ወጪን ያንራል፣ በአገልግሎቶችና ሸቀጦች ላይም አሉታዊ ተጽዕኖ ያሳድራል ብለዋል። አስተያየት ሰጪዎቹ መንግስት የህብረተሰቡን የኑሮ ሁኔታ የሚያረጋጉ እርምጃዎችን እንዲወስድም ጠይቀዋል። በነዳጅ ዋጋ ጭማሪውና እርምጃው በፈጠረው ስጋት ዙሪያ ከንግድና ቀጠናዊ ትስስር ሚኒስቴር አስተያየት ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በተያያዘ ዜና የሕዝብ ተወካዮች ምክር ቤት በዛሬው ውሎ የነዳጅ ውጤቶች የግብይት ስርዓትን ለመደንገግ የወጣ ረቂቅ አዋጅ አጽድቋል። ገብረ ሚካኤል ገብረ መድን ዝርዝሩን ይዟል።
የንግድና ቀጣናዊ ትስስር ሚኒስቴር ባለፈው ማክሰኞ ታህሳስ 29 2017 ዓ.ም አመሻሽ ጀምሮ በስራ ላይ የዋለ የነዳጅ ዋጋ ጭማሪ ይፋ አድርጓል። ሚኒስቴር መስሪያ ቤቱ በማህበራዊ ትስስር ገጹ ላይ ይፋ ባደረገው መረጃ መሰረት የአንድ ሊትር ቤንዚን መሸጫ ዋጋ ቀድሞ ከነበረበት 91 ብር ከ14 ሳንቲም አሁን ከ10 ብር በላይ ጨምሮ በ101 ብር ከ47 ሳንቲም እንዲሸጥ ተወስኗል። ናፍጣም ቀድሞ ከነበረበት 90 ብር ከ28 ሳንቲም አሁን በ8 ብር ገደማ ጨምሮ በ98 ብር ከ48 ሳንቲም ይሸጣል ይላል። ሌሎች የነዳጅ ምርቶችም እንደዚሁ የዋጋ ጭማሪ ተደርጎባቸዋል። ስለዚህ ጉዳይ ለአሜሪካ ድምጽ አስተያየት የሰጡ የአዲስ አበባ አሽከርካሪዎችና ነዋሪዎች የተደረገው ጭማሪ ከፍተኛ መሆኑን አውስተው በሕዝቡ ኑሮ ላይ ጫና ይፈጥራል ሲሉ ተናግረዋል። አስተያየት ከሰጡን የከተማዋ ነዋሪዎች አንዱ የሆኑት አቶ ይስሐቅ አብርሃም ስጋታቸውን እንዲህ በማለት ይገልጻሉ።
ኢትዮጵያ ውስጥ ነዳጅ በጨመረ ቁጥር የኑሮ ውድነቱ የዛን ያህል ሰማይ ነው የሚነካው። የዛን ያህል ይጨምራል። ነዳጁ ላይ ብቻ መጨመሩ አይደለም፣ ህዝቡ ማህበረሰቡ ላይ የትራንስፖርት ጭማሪ ይኖራል። እያንዳንዱን የምግብ ነክ ነገር የምትገዛቸው ነገሮች በሙሉ እነሱ ላይ ጭማሪ ይደረግብሃል። ያንን ነገር ስለሚያመጣብህ በጣም አስቸጋሪ ነው። የነዳጅ ጭማሪ መኖሩ ብዙ ነገር ያፋልሳል።
በሜትር ታክሲ የትራንስፖርት አገልግሎት እንደሚሰጥ የነገረንና ስሜ አይጠቀስ ያለን ሁለተኛ አስተያየት ሰጪ የነዳጅ ዋጋ ጭማሪው በስራችን ላይ ጫና ይፈጥራል፣ ተገልጋዮችንም ያሸሽብናል በማለት አማረዋል።
እኔ የሜትር ታክሲ አሽከርካሪ ነኝ። በጣም በእኛ ስራ ላይ አብሶ በጣም ብዙ ሰው አይጠቀመንም። ብዙውን ጊዜ አሁን ከትናንትና ጀምሮ ቆመን ያለ ነው፣ ስራውን እየሰራን አይደለም። ነዳጅ ስለጨመረ ሰው በጣም ብዙ ያስከፍለናል ስለሚያስብ አይጠቀመንም። ቤተሰብ አስተዳዳሪ ነው እኮ በብዛት እዚህ ጋር ያለን። የዕለት ጉርሳችንን እኛ ከዚህ ነው የምናገኘው፣ ሌላ ተጨማሪ ስራ የለን። ስለዚህ ሰው ካልተጠቀመ እኛም ቆመን ነው የምንውለው።
የነዳጅ ዋጋ ጭማሪው ተጽዕኖ በሌሎች አገልግሎቶችም ላይ ይንጸባረቃል ያለው ደግሞ ስሙን ከመግለጽ የተቆጠበ ሶስተኛ አስተያየት ሰጪ ነው። ሀሳቡንም እንዲህ በማለት አጋርተዋል።
አንተ መንግስት ሲጨምርበት ሰው ላይ ተጨምረዋል፣ ያ ሰው ደግሞ ወዴት ይላል። ሌላ ደግሞ ሜትር ታክሲ አብዛኛው እንዳልኩ የእንትን ነው፣ ቤተሰብ አስተዳዳሪ ነው። አብዛኛው መኪና ደግሞ አብዛኛው በብድር የተገዛ መኪና እየሰራ ቤንዚን እየቀዳ ብድርን ትከፍላለህ ወይስ ቤተሰብን ታስተዳደራ? በአንድ አመት ይውሉ እንትን ማንሳት በጣም ነው የሚከብድ። ሰው ይደነግጣል። አንደኛ ቤንዚን ጨመረ ሲባል አንተ እኮ ምንም ላትጨምር ትችላለህ። ሰው ጨመረ ሲባል ይደነግጣል። ይሄ ሁሉ ራይድ ተሰልፎ ከላይ እስከ ታች የምታየው ራይድ ተሰልፎ ያለው ስራ አጥቶ ቆሞ ነው የሚውል።
በዛሬው ዕለት በሕዝብ ተወካዮች ምክር ቤት የነዳጅ ውጤቶች የግብይት ስርዓትን ለመደንገግ የወጣ ረቂቅ አዋጅን ለማጽደቅ በተደረገ ውይይትም ይኸው ጉዳይ ተነስቷል። በምክር ቤቱ የአማራ ብሔራዊ ንቅናቄ አብን ተወካይ የሆኑት ዶክተር ደሳለኝ ጫኔ የንግድና ቀጣናዊ ትስስር ሚኒስቴር እያደረገ ያለው የነዳጅ ዋጋ ጭማሪ የዓለም ገበያን መሰረት ያደረገ አይደለም ብለዋል።
የነዳጅ ዋጋን በአዋጁ መሰረት የመንግስት ንግድ ሚኒስቴር እንደሚወስን በየጊዜው የዋጋ ማሻሻያ ማድረግ እንደሚችል ለንግድና ቀጠናዊ ትስስር ሚኒስትር ስልጣን ተሰጥቶታል። አሁን እያየነው እንዳለ ነው። ንግድ ሚኒስትር የዓለም አቀፍ ገበያን መሰረት ሳያደርግ እንደፈለገ ነው፣ ምንም ኢኮኖሚያዊ አመክኖ መሰረት ሳያደርግ ማሻሻያ እየተደረገ ያለው። በአንድ ቀን ከ10% በላይ ዋጋ ጭማሪ ተደርጎበት የሚያድር አገር ነው እየሆነ ያለው። ይህ ደግሞ በትራንስፖርት ዘርፉ ላይ ለተሰማሩ ትራንስፖርተሮች፣ ዝቅተኛ የማህበረሰብ ተጠቃሚዎች፣ ለሸቀጥ ነጋዴዎች፣ እነዚህም በከፍተኛ ሁኔታ አፌክት የሚያደርግ ነው። እኔ ጥያቄ ምንድን ነው? ለንግድና ቀጠናዊ ትስስር ሚኒስትር ይህን ስልጣን ስንሰጥ ዋጋን ከዓለም አቀፍ ዋጋ ጋር መሰረት አድርጎ እንዲያሻሽል የሚያደርግ ገደብ ለምንድን ነው ማናስቀምጥበት?
በቋሚ ኮሚቴው የተዘጋጀውን ሪፖርትና የውሳኔ ሐሳብ ለምክር ቤቱ ያቀረቡት የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ አሻ ያህያ በበኩላቸው በረቂቅ አዋጁ ላይ የተቀመጡትን ማሻሻያዎች ሲያብራሩ ዶክተር ደሳለኝ ጫኔ ላነሱት ጥያቄ ምላሽ ሰጥተዋል።
የነዳጅ ዋጋ ግንባታን በተመለከተ እንግዲህ ከ2014 የታለመ የነዳጅ ድጎማ አንዱ ሪፎርም ይዞት የነበረው የሀገራችን የነዳጅ ግንባታችን ስናይ ሁልጊዜ ከዓለም ዋጋን ታሳቢ ያደረገ አይደለም። አሁንም በቀደመው ማሻሻያ የተደረገው የነዳጅ ዋጋ ምናልባት ለዚህ ለተከበረው ምክር ቤት ግልጽ ለማድረግ አንዱ በማክሮ ኢኮኖሚ ምክንያት የመጣው የዶላር ለውጥ ምክንያት የተደረገ የዋጋ ማሻሻያ ነው። የዓለም የነዳጅ ዋጋ ትክክል ነው ከባለፉት ጊዜያቶች ጨምሮ አልነበረም። ምናልባት 2016 ላይ ታስታውሱ ከነበረ ሁለት ጊዜ ብቻ ነው ዋጋ ማሻሻያ ያደረግነው። ያንንም ያደረግንበት ምክንያት የዓለም የነዳጅ ዋጋ በጣም ስቴብል ስለነበረ እንደ ሀገርም የዓለም የነዳጅ ዋጋ ትሬንዱን ተከትለን ዋጋ ግንባታ እየተሰራ ስለነበረ ብዙ ማሻሻያ ሳይደረግ 2016ን አልፈናል። 2017 ላይ ግን ስንመጣ አንዱ የገጠመን በማክሮ ኢኮኖሚ ምክንያት ምናልባት የዶላር 58 ብር የነበረው የመግዣ ዋጋ ዛሬ ላይ በባንክ ሬት ወደ 128 ብር ደርሷል፣ ወይም 132 ብር ደርሷል። ስለዚህ የነዳጅ ዋጋ መንገዛው በዶላር ከመሆኑ አኳያ ያንን ማዕከል ያደረገ ነው የሚለው ነገር የተከበረው ምክር ቤት ግንዛቤ እንዲይዝልን እንጂ የዓለም አቀፍ የነዳጅ መግዣ ዋጋን በተጣረሰ መልኩ አለመሆኑን ማስቀመጥ እፈልጋለሁ።
ለአሜሪካ ድምጽ አስተያየት የሰጠ ሌላ የከተማዋ ነዋሪ በበኩሉ በአሁን ወቅት የኑሮ ጫናው እየከበደ በመምጣቱ መንግስት የነዳጅ ድጎማውን ማንሳት የለበትም በማለት ይናገራል።
መንግስት እዚህ ላይ ትኩረት ሰጥቶ መደጎም አለበት። ትራንስፖርት ማለት የሁሉንም እንቅስቃሴ ቼን አለው ይዟዟራል። ትራንስፖርት ጨመረ ማለት ከሱቅ ሄዶ መርካቶ ሄዶ መቃም ያመጣው ሰው ይጨምርበታል፣ ወደ ቢሮ የሚሄደው ሰው ይጨምርበታል፣ ለህክምና ለማገልገልም ለመገልገልም የሚሄደው ሰው ላይ ይጨምርበታል። ስለዚህ ድጎማ አድርጎ ኢኮኖሚውን ስሙዝ ሆኖ እንዲንቀሳቀስ ማድረግ መቻል አለበት ብያስባለሁ እኔ በግሌ።
አቶ ኢሳቅ አብርሃም በበኩላቸው መንግስት ኑሮን በሚያረጋጉ ጉዳዮች ላይ ትኩረት እንዲያደርግ ጠይቀዋል።
መንግስት ይሄን ነገር ቢያስተካክለው የተረጋጋ የኑሮ ሁኔታዎች ቢመቻቹ እየጨመረ በየሶስቱ በሄደ ቁጥር በጣም እየከበደ እየሄደ ነው። ህዝቡ በጣም ችግር ውስጥ ነው ያለው። መንግስት ትኩረት አድርጎ ቢሰራበት ለህዝቡ የሚያስፈልገውን ነገር የሚቸግረውን ነገር ይሄን ነገር ቢያደርግለት ባይነኝ። አመሰግናለሁ።
የአሜሪካ ድምጽ ከንግድና ቀጣናዊ ትስስር ሚኒስቴር አስተያየት ለማግኘት ያደረገው ጥረት ለዛሬ አልተሳካም። ሆኖም በሚኒስቴር መስሪያ ቤቱ የሚኒስትሩ አማካሪ አቶ አህመድ ቱሳ ከሁለት ወር በፊት ለአሜሪካ ድምጽ በሰጡት ቃለ መጠይቅ የነዳጅ ድጎማው መንግስትን በአመት እስከ 100 ቢሊዮን ብር ድረስ ያስወጣዋል ብለዋል። የዋጋ ማስተካከያው ወደፊት በየሶስት ወሩ ይሻሻላል፣ ድጎማውም በአንድ አመት ጊዜ ውስጥ ሙሉ በሙሉ ይነሳል በማለትም ገልጸዋል። በዛሬው ዕለት በህዝብ ተወካዮች ምክር ቤት ውይይት የተደረገበት የነዳጅ ውጤቶች የግብይት ስርዓትን ለመደንገግ የወጣው ረቂቅ አዋጅ ጸድቋል። ምክር ቤቱ ያጸደቀው አዋጅ የነዳጅ ውጤቶች አቅርቦት፣ ክምችትና ስርጭት እንዲሁም ደህንነትና ጥራት ዓለም አቀፍ ደረጃቸውን የጠበቁ እንዲሆኑ ለማድረግ ያለመ ነው ተብሏል። የነዳጅ ውጤቶችን ስርጭት ከአስመጪ እስከ ተጠቃሚ ድረስ በዘመናዊ ቴክኖሎጂ የታገዘ እንዲሆንና ፍትሃዊ አቅርቦትም እንዲኖር እንደሚያስችልም ተገልጿል። በነዳጅ ግብይት ሂደት ውስጥ የሚታዩ ችግሮችንም ለመቆጣጠር አዋጁ ምቹ ሁኔታን ይፈጥራል ይላል። ከዛም አልፎ አዋጁ በህገ ወጥ የነዳጅ ምርቶች ንግድ ላይ በሚሳተፉትና ነዳጅን ከህጋዊ የዋጋ ተመን በላይ በሚሸጡ አካላት ላይ ጠንካራ ቅጣት እንዲጣልባቸው መደንገጉን አመልክተዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
በቅርብ ሳምንታት ጋዛና ሄይቲ ውስጥ በጋዜጠኞች ላይ የተፈጸሙት ግድያዎች ብዙሃን መገናኛ ላይ የተደቀኑትን አደጋዎች አጉልተው የሚያሳዩ ናቸው። እንደ አውሮፓውያን አቆጣጠር ባለፈው 2024ም ከ100 በላይ ጋዜጠኞች ተገድለዋል። በአመቱ በጋዜጠኞች ላይ ለተፈጸመው ግድያ ጦርነት፣ አለመረጋጋት እንዲሁም የተጠያቂነት አለመኖር አስተዋጽኦ ማድረጉን ተንታኞች ይናገራሉ። የአሜሪካ ድምጽ የፕሬስ ነጻነት ዘገባዎች አዘጋጅ ጄሲካ ጀሪት ያጠናቀረችውን ዘገባ ጽዮን ግርማ ታቀርበዋለች።
ሄይቲ ውስጥ በጎ ሊሆን የሚችል ዘገባን ለመስራት ሲጠባበቁ በነበሩ ዘጋቢዎች ላይ የደረሰው ጥቃት የሀገሪቱን የፕሬስ ሁኔታ ወደ አሳዛኝ ሁነት ቀይሮታል። ጥቃቱ የደረሰው በአውሮፓውያኑ 2024 ዓ.ም መጨረሻ ወር ላይ የፖርት አው ፕሪንስ ትልቁ የሕክምና ማዕከል መከፈቱን ለመዘገብ ጋዜጠኞች በተሰባሰቡበት ወቅት ነው። ጥቃቱ የሄይቲ የሚዲያ ሰዎች በየቀኑ የሚያጋጥሟቸውን አደጋዎች አጉልቶ ያሳየ ነው ተብሏል። ጂን ፌግዌን ሬጋላ በእለቱ የሆስፒታሉን አከፋፈት በምስል ለማስቀረት በቦታው የተገኘ የፎቶ ዘጋቢ ነው።
አጠገቤ ያለው ግድግዳ ላይ ጥይት ሲተኮስ ይታየኝ ነበር። በጣም የሚያስፈራ ሁኔታ ነበር። ከጥቂት ደቂቃ በኋላ ደግሞ በጥይት ተመተው የቆሰሉ ጋዜጠኞች እኛ ወዳለንበት ሲመጡ ተመለከቱ።
በጥቃቱ የቪኦኤ የኪሩዌል ቋንቋ አገልግሎት የንግድ ጉዳዮች ዘጋቢ ማርሴን ዲናትዋክስን ጨምሮ ሁለት ጋዜጠኞች ተገድለዋል። ባለፉት ሁለት አመታት ውስጥ በሀገሪቱ ከተገደሉት 12 ጋዜጠኞች መካከል የቪኦኤ ዘጋቢው አንዱ መሆኑን ኤስኦኤስ የተባለው የሄቲ ጋዜጠኞች ማህበሩ ጌህ ደልቪ ለአሜሪካ ድምጽ ገልጿል።
Working conditions for journalists in Haiti are very dangerous.
ሄይቲ ውስጥ ለጋዜጠኞች ያለው የስራ ሁኔታ በጣም አደገኛ ነው። ምክንያቱም እዚህ ሀገር ስትኖር ለሁሉም ነገር የተጋለጥክ ነህ። በድንገት ጋዜጠኞች ሊገደሉ ይችላሉ፣ ሊቆስሉ ይችላሉ።
በተመሳሳይ ሳምንት እስራኤል ጋዛ ላይ በፈጸመችው ጥቃት 5 የፍልስጤም ጋዜጠኞችን ገድላለች። እስራኤል ጥቃቱ ያነጣጠረው በታጣቂዎች ላይ ነው ስትል ብታስተባብልም ዓለም አቀፉ የመብት ተሟጋቹ ግን ጋዜጠኞቹ የነበሩበት መኪና በግልጽ ሚዲያ የሚል ጽሑፍ ተለጥፎበታል ብለዋል። የጋዜጠኞቹ ስም በዓለም አቀፍ ደረጃ የብዙሃን መገናኛ ባለሙያዎች ተጎጂ በሆኑበት ዝርዝር ውስጥ ሰፍሯል። እንደ አውሮፓውያን አቆጣጠር በ2024 ዓመተ ምህረት ከ100 በላይ ጋዜጠኞችና የሚዲያ ሰራተኞች ተገድለዋል ሲል ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሲፒጄ ያወጣው መረጃ ያሳያል። ከነዚህ ውስጥ የእስራኤልና ሐማስ ጦርነትን ሲዘግቡ የተገደሉት ጋዜጠኞች አብዛኛውን ቁጥር ይይዛሉ። የሀገር ውስጥ ዘጋቢዎች ላይ የሚደርሰው ጥቃት ለግጭቱ የሚሰጠው ሽፋን ስፋት ላይ ተጽዕኖ እንደሚኖረው የዓለም አቀፉ የመብት ድርጅት ሲፒጄ ኃላፊ ጆዲ ጊንስበርግ ለአሜሪካ ድምጽ ተናግረዋል።
የውጭ ጋዜጠኞች እንዳይገቡ ስለተከለከለ ከጋዛ ሊዘግቡ የሚችሉት እነሱ ብቻ ናቸው። ስለዚህ ጋዛ ላይ የሚካሄደው ጦርነት የሚያደርሰውን ጉዳት እየተከታተሉ የመዘገቡን ኃላፊነት ሙሉ በሙሉ የተሸከሙት እነሱ ናቸው።
በሌላ በኩል በፍልስጤም ብዙሃን መገናኛ ባለሙያዎች ላይ ያነጣጠረ የኃይል እርምጃ ታይቷል። በሀገር ውስጥ የሚገኙ የመብት ተሟጋች ድርጅቶች ቢያንስ 12 ጋዜጠኞች መገደላቸውን መዝግበዋል። ተንታኞቹ ጥቃቶቹ ከፖለቲካ ውጥረትና ከጸጥታ ሁኔታ ጋር የተቆራኙ ናቸው ይላሉ። የፖለቲካው አለመረጋጋት በባለሙያው ላይ ሊያደርስ የሚችለው ጉዳት ላይ ስጋቱን ቢጨምረውም አድማጭ ተመልካቹ ሚዲያዎቹን የሚፈልጉበት ሰዓት ደግሞ ይህ ነው ሲሉ ኤስኦኤስ የተባለው የሄቲ ጋዜጠኞች ማህበሩ ጌህ ደልቪ ይናገራሉ።
ጋዜጠኞች ዲሞክራሲ እንዲገነባ መርዳት የሚችሉ ይመስለኛል። መርዳትም አለባቸው። ህዝብ ሰብአዊ መብቱ ተከብሮ እንዲኖር መርዳት አለባቸው።
የመብት ተሟጋች ድርጅቶች እጅግ አደገኛ በሆነው የመገናኛ ብዙሃን ዘርፍ ባለሙያዎች ላይ እንደተጠናቀቀ 2024ቱ የሚደርሱ አይነት ተጠያቂነትን ማረጋገጥ ለጋዜጠኞች ደህንነት ቁልፍ ጉዳይ ነው ይላሉ። በጄሲካ ጂሬት ለተጠናቀረው ዘገባ ጽዮን ግርማ፣ ዋሽንግተን ዲሲ።
ዝግጅታችን ይቀጥላል። ወደ ዩናይትድ ስቴትስ መለስ ስንል ደግሞ የዩናይትድ ስቴትስ ጠቅላይ ፍርድ ቤት የማህበራዊ ሚዲያን በብሔራዊ ደህንነት ምክንያት መገድ የሚያስችለውን አዲስ ሕግ በመጠቀም የቲክቶክም ባለቤት የሆነው ባይት ዳንስ የቻይና ኩባንያ የሚያደርገው የቃል ክርክር በፍጥነት እንዲጠናቀቅ እያደረገ ነው። የአሜሪካ ድምጹ ስቲቭ ሀርማን በዚህ ዙሪያ ያደረሰን ዘገባ ተከታዩ ነው።
በአሜሪካ ውስጥ ከፍተኛ ተጠቃሚ ያለው ቲክቶክ የማህበራዊ ትስስር መድረክ የአሜሪካ ባህል አካል ከሆነ ቆየ። ነገር ግን ንብረትነቱ የቻይና መሆኑና ቤጂንግ የግለሰቦችን ግላዊ መረጃ ልትሰበስብና የአሜሪካ ተጠቃሚዎችን አስተሳሰብ ለመቅረጽ ልትጠቀምበት መቻሏ ምክር ቤቱ እንዲያግደው አድርጓል። የቲክቶክ ዋና ስራ አስፈጻሚ ሾዚ ቹ አሜሪካዊ የቲክቶክ ተጠቃሚዎችን ህጉን እንዲቃወሙ በተደጋጋሚ ቢማጸኑም ምክር ቤቱ ግን ውሳኔውን አሳልፏል።
ህገ መንግስታዊ መብታችሁን አስከብሩ፣ ድምጻችሁ እንዲሰማ አድርጉ።
አዲስ ነገር ካልተፈጠረ በስተቀር የዩናይትድ ስቴትስ ጠቅላይ ፍርድ ቤት ያሳለፈውን የእግድ ውሳኔ ተፈጻሚነት እየተጠባበቀ ያለውና የቲክቶክ ማህበራዊ ትስስር መድረክን በባለቤትነት የሚያስተዳድረው የቻይናው ባይት ዳንስ ኩባንያ ከጥር 11 ጀምሮ ትልቁን ገበያውን እንደሚያጣ በሚኒሶታ ዩኒቨርሲቲ የህግ መምህር የሆኑት አላን ሮዘንስቴን ያስረዳሉ።
የትራምፕ አስተዳደር ሌላ መፍትሄ ካላመጣ በስተቀር ጠቅላይ ፍርድ ቤት ህጉን ያስፈጽማል በሚል እምነት ያለው ምርጫ ወይ ቲክቶክን መሸጥ ነው፣ አለበለዚያ ከአሜሪካ ይታገዳል።
ፕሬዚዳንት ጆ ባይደንም ሆኑ ተመራጩ ፕሬዚዳንት ዶናልድ ትራምፕ እገዳውን ደግፈውታል። ሆኖም ትራምፕ ባለፈው አመት በምርጫ ዘመቻ ወቅት ያሰራጫቸው ቪዲዮዎች ቲክቶክ ላይ ጥሩ ተመልካች በማግኘታቸው ከቅርብ ጊዜ ወዲህ ያመለካከት ለውጥ አሳይተዋል።
ሰንጠረዡን ሲያሳዩኝ ታይቶ የማይታወቅ ነበር። ለማየት ደስ የሚያሰኝ ነበር። ያንን ሳየው ምናልባት ይህንን ነገር ለተወሰነ ጊዜ ልናቆየው ይገባል አልኩኝ።
የዩናይትድ ስቴትስ ጠቅላይ ፍርድ ቤት የማህበራዊ ሚዲያ ኩባንያው የሚያቀርበውን ይግባኝ አርብ ዕለት ለማዳመጥ ቀጠሮ ይዟል። ሮዘንስቴን እንደሚያስረዱት ዳኞቹ የብሔራዊ ደህንነት ክርክሩን ከህገ መንግስታዊ የመናገር ነጻነት ጋር በማመዛዘን የባይት ዳንስ አካል ለሆነው የአሜሪካ ተቋምና በዩናይትድ ስቴትስ ለሚገኙ 170 ሚሊዮን ተጠቃሚዎቹ ፍርድ ይሰጣሉ።
That's one dimension of the conflict, but in
another terms, የግጭቱ አንድ ገጽታ ነው። በሌላ መልኩ በመናገር መብት ውስጥ የሚደረግም ትግል ነው። ምክንያቱም መንግስት የሚከራከረው የቻይና የቲክቶክ ባለቤትነት ከሚያስከትላቸው አደጋዎች አንዱ የቻይና መንግስት ቀመሩን ማዛባትና የመነጋገሪያ መድረኩን ማዛባት ይችላል የሚል ነው።
ካናዳዊው ባለሀብት ኬቨን ኦሌሪ ቲክቶክ በዩናይትድ ስቴትስ ያለውን ሀብት ለመግዛት ወደ ስምምነት መቃረባቸውን ለተመራጩ ፕሬዚዳንት ዶናልድ ትራምፕ ማስታወቃቸውን ተናግረዋል።
እሳቸውም ሆኑ የምክር ቤቱ አባላት ይህንን እያደረግን መሆኑን እና የእነሱን እርዳታ እንደምንፈልግ እንዲያውቁ እፈልጋለሁ።
ትራምፕ ጥር 12 ቃለ መሐላ ፈጽመው ስልጣን ከተረከቡ በኋላ የማህበራዊ ሚዲያውን ሽያጭ ለመደራደር እንዲችሉ ጠቅላይ ፍርድ ቤቱ ውሳኔውን እንዲያዘገይ ጠይቀዋል። ካልሆነ ግን ስልጣን በተረከቡ ማግስት እገዳው ተፈጻሚ ይሆናል። በስቲቭ ሀርማን ለተጠናቀረው ዘገባ ስመኝሽ የቆየ፣ ዋሽንግተን ዲሲ። እያዳመጣችሁት ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው እያስተናገድኳችሁ ያለሁት። ስመኝሽ የቆየ ነኝ። የዝግጅታችንን የመጀመሪያ አጋማሽ አጠናቅን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። ለሁለተኛው አጋማሽ የመጀመሪያው መሰናዷችን የሚሆነው ዓለም አቀፍ ምልከታ መሰናዷችን ነው። ቻይና በብድር በንግድ ግንኙነትና የውጭ መዋለ ንዋይ በማፍሰስ ረገድ ከኢትዮጵያ ጋር ያላትን የኢኮኖሚ ግንኙነት ኢትዮጵያን ተጠቃሚ ስለማድረጉ የአሜሪካ ድምጽ ያነጋገራቸው ባለሙያዎች የተለያየ አቋም አላቸው። በውጭ ጉዳይ ኢንስቲትዩት ተመራማሪ የሆኑት ዶክተር እስከዳር ታዬ ግንኙነቱ ጠቃሚ መሆኑን ሲገልጹ፣ ከዊሊያም ፓተርሰን ኒውጀርሲ ፕሮፌሰር አሮን ተስፋዬ ደግሞ ይህ ስለመሆኑ እርግጠኛ ለመሆናቸውን ተናግረዋል። እንግዶቹን ያነጋገራቸው ደረጀ ደስታ ነው። ተከታዩን አዘጋጅቷል።
ኢትዮጵያ ያለባት የቻይና ዕዳ ከፍተኛ መሆኑን የሚናገሩት ባለሙያዎች ገበያ ለመቀራመት ከምዕራባውያን ጋር የምትፎካከረው ቻይና ሀገራትን የዕዳ ወጥመድ ውስጥ በማስገባት ለመቆጣጠር ትሞክራለች ሲሉ ይከሳሉ። ይህ ክስ መኖሩን የሚጠቅሱት በውጭ ጉዳይ ኢንስቲትዩት ተመራማሪ የፖለቲካ ሳይንቲስቱ ዶክተር እስከዳር ታዬ በዚህ አይስማሙም።
እንግዲህ ያው አፍሪካ ከቻይና ጋር ያላት የኢኮኖሚ ግንኙነት አንዳንዶቹ የዴት ትራፕ ነው ይሉታል። አንዳንዶቹ ደግሞ አይ ምንም አይነት የዕዳ ወጥመድ የለውም፣ ከዛ ይልቅ የትርክት ወጥመድ ነው ያለበት ይላሉ። ዕዳ ወጥመድ የሚሉት ቻይና ብድር ትሰጣለች ወይንም ኢንፍራስትራክቸር መሰረተ ልማት ትገነባ እና ከዛ በወጥመድ ውስጥ ትከታለች ለማለት ነው። ያኛው ደግሞ ናሬሽን ትራፕ ወይንም የትርክ ትራፕ የምንለው ደግሞ ነው ቻይና ማድረግ ያለባትን ነገር እያደረገች ነው እንደ ማንኛውም የቢዝነስ አክተር ስራዋን እየሰራች ነው። ነገር ግን ይሄ ደስ የማይላቸው አገራት ቻይና በአፍሪካ ላይ የምታደርገውን ስራ ለመንቀፍ ይፈልጉ የፈጠሩት ትርክት ነው። ስለዚህ የትርክት ወጥመድ እንጂ በተግባር የሚታይ አይደለም ብለው ይወቅሳሉ። ሁለት አይነት ምልከታዎች አሉ። የቻይናና የኢትዮጵያን የኢኮኖሚ ግንኙነት በምናይበት ጊዜ እኔ በሁለቱም መነጽር ማየት አልፈልግም፣ ግን ከአውት ኦፍ ኔሴሲቲ ወይንም ከፍላጎት የመነጨ ነው ብዬ እወስዳለሁ የኢኮኖሚ ግንኙነት። ምክንያቱም ባለፉት 24 ዓመታት ቻይና ኢትዮጵያ ውስጥ የሚያስፈልገውን የፋይናንስ ጋፕ በመሙላት ትልቅ አስተዋጽኦ አድርጋለች። በኋላ ደግሞ ኢኮኖሚ በጣም በጣም እያደገ ሲሄድ በኢንቨስትመንት መልኩ ኢትዮጵያ ውስጥ በመምጣት ስትሰራ ነበረ። እንግዲህ የትኛውም ሀገር ኢንቨስተር ሆኖ ሲመጣ ለጽድቅ አይመጣም፣ ትርፍ አስቦ ነው የሚመጣው። ግን ይሄንን ለመስራት ሲመጡ የሚፈጠር አንዳንድ ወደ አንዱ የማጋደል ነገር ሊኖር ይችላል። ይሄ ደግሞ ያለ ነው እና እኔ የሁለቱ ግንኙነት ከአስፈላጊነት አንጻር መታየት አለበት ብዬ እወስዳለሁ። ኢትዮጵያ በጣም ትፈልገዋለች። የምትፈልገው ብዙ ኢንቨስትመንት አለ። ይሄንን ኢንቨስትመንት እያቀረበች ያለችው ቻይና ነች። ስለዚህ በዕዳ ወጥመድነት ልናየው የምንችል ነው ብዬ አልወስድም።
ቻይና ኢን ኢትዮጵያ ዘ ሎንግ ተርም ፐርስፔክቲቭ የሚል መጽሐፍ እንደ ኤሮፓ አቆጣጠር በ2020 ያሳተሙት ፕሮፌሰር አሮን ተስፋዬ ቻይና ሀገራቱን ሆን ብላ ወጥመድ ውስጥ ለመክተት የምታደርገው አይመስለኝም ይላሉ። ይልቁንም ከባድ ችግር ውስጥ ያሉት እንደ ኢትዮጵያ ያሉ የአፍሪካ ሀገራት ከቻይናም ሆነ ከሌላው ዓለም ብድር ከመውሰድ አማራጭ የላቸውም ሲሉ ያለውን ችግር ያብራራሉ።
የአፍሪካ መንግስታት ከባድ ጭነት ላይ ናቸው ያሉ ዶላር ለማግኘት ለኢንተርናሽናል ትሬድ በዓለም ባንክ ይሁን በIMF ይሁን ኮንዲሽናሊቲ ተወጥረው ተይዘዋል። የቻይናው ብድር ላይ ቻይናዎች እውነት ነው ይታማሉ። የምዕራቢያን ጋዜጣም ብዙ ጊዜ ለቻይና ደት ትራፕ እያሉ ጽፋሉ በየቦታው። ዋናው ነገር ግን ኢንቴንሽናሊ ቻይና የአፍሪካን ሀገሮች ኢንክሉዲንግ ኢትዮጵያ ደት ትራፕ ውስጥ እከታለሁ ብላ የወጣ ፖሊሲ የለም። ምንድን ነው ኢንፋክት የተገላቢጦች ነው ለብዙ አፍሪካ ሀገሮች ቻይና አሁን ለአንዳንድ አፍሪካ ሀገሮች ወይስ ሪስትራክቸር አድርጋለች ወይንም ብድሩን ምህረት አድርጋለች። ዴት ፎርጊቭነስ ነው የሚባለው እና ይሄ በብዙ አይሰማም። ግን የቻይና ብድር ለአፍሪካ ወይ ለኢትዮጵያ ከምዕራባውያኑ ብድር ጋር ሊታይ አይችልም።
ኢትዮጵያ አሁን ባለባት ተጨባጭ ሁኔታ ያላት አማራጭ ምንድን ነው ብለው የሚጠይቁት ዶክተር ዳር እስከ ዳር የቻይናን ኢንቨስትመንት ጠቃሚ ነው ጎጂ ነው እያልን የምንጠይቅበት ወይም የምናናንቅበት ሁኔታ አይታየኝም በማለት ይሟገታሉ።
እኔ ኢትዮጵያውን ባለችበት ሁኔታ የቻይናን ኢንቨስትመንት ጎጂ ነው ጠቃሚ ነው ብለን የምንመዝንበት ወይንም ከከሌ የመጣ ኢንቨስትመንት የምንልበት ደረጃ ላይ ገና አልደረስ። ገና ዓለም እያገኘች ካለችው የፎሪን ዳይሬክት ኢንቨስትመንት በጣም እንጥብጣቢ ነው እኛ ሀገር እየመጣ ያለው። ዓለም ላይ እኮ በአመት የሚንቀሳቀሰው የፎሪን ዳይሬክት ኢንቨስትመንት መጠን በቢሊዮን ዶላር ቢሰላ እጅግ በጣም ብዙ ነው። እኛ ጋር የምትመጣ በጣም ትንሽ ነች። እና እኔ አሁን የቻይና ኢንቨስትመንት ብሏል አለ ሶ ዊዝ ኦል ሊሚቴሽንስ ኢንቨስትመንቱን ልንንቀውም ልናጣጥለውም የምንችል ነው ብዬ እኔ ለመውሰድ ይከብደኛል። ምክንያቱም ቻይኒዝ ኢንቨስትመንት እዚህ ያለ ብዙ ሺህ ኢትዮጵያውያንን የስራ እድል የሚከፍት ነው። ባዶ ስራ አቶ ከመቀመጥ በትንሽ ደሞዝ መቀጠር የተሻለ ነው። ቻይናን ኢንቨስትመንት ለማጣጣር ስንሞክር ኢትዮጵያ ያለችበትን ሁኔታ አብሮ ማየት ያስፈልጋል።
ዶክተር ዳር እስከ ዳር ይልቁንም ሀገሪቱ ከቻይናም ሆነ ከሌላም ሀገር ቢሆን የውጭ ኢንቨስትመንት ለመሳብ የሚያስችሏት እድሎች ቢኖሩም ልትሰራበት የሚገባት የራሷ የውስጥ ችግሮችም አሉ ይላሉ።
በዚህ ሁኔታ እኛ ልንጠቀም የምንችለው ምንድን ነው? ያለን ኮምፓራቲቭ አድቫንቴጅ ምንድን ነው? ሎው ኮስት አለን፣ ኢነርጂ ኮስቱ ዝቅተኛ ነው እዚህ ሀገር። እንደዚህ አይነት ነገሮች ታሳቢ አድርጎ ቻይኖች ሊመጡ ይችላሉ። በእርግጥም የቻይኒዝ ኢንቨስትመንት አሁን እንደምናየው አለ የሆነ መቀዛቀዝ የተወሰነ ቢኖረው ማለት። ነገር ግን ቅድም የተነሳው ቻሌንጅ ደግሞ አለ እኛ ላይ እኛ ጋር የሴኪሪቲ ቻሌንጆች ምናልባትም ደግሞ ለፕራይቬት ለአጠቃላይ ለኢንቨስትመንት የማይመች ሁኔታ መሬት ላይ ሊኖር ይችላል። የአስተዳደር ችግር፣ የኮራፕሽን እነዚህ ነገሮች ጥሩ ተወዳዳሪ ሊያደርገን ይችላል ከጎረቤት ኬንያ ኦር ከታንዛኒያ ኦር ከሌላ የአፍሪካ ሀገር ጋር ጥሩ ተወዳዳሪ ሊያደርገን ይችላል። ይሄ አይ ቲንክ ኢትዮጵያ መስራት ያለባት የራሷ ችግር ነው። ነገር ግን የቻይና ኢንቨስትመንትን አይደለም ከቻይና ከሌላውም ዓለም ኢንቨስትመንትን መሳብ አስፈላጊ ነገር ነው ብዬ ወስዳል።
የቻይና ኢንቨስትመንትና የመሰረተ ልማት ግንባታ ብዙ ጊዜ የአንጎላ ሞዴል የተባለውን የሚከተል ነው የሚሉት ፕሮፌሰር አሮን የሀገርን ጥሪት በመስጠት በሚደረግ የረዥም ጊዜ ውል የሚታሰር መሆኑን ያስረዳሉ።
የቻይና ኢንቨስትመንት ወይንም የቻይና ብድር ብዙ ጊዜ የአንጎላን ሞዴል ነው የሚባለው። አንጎላ ለምሳሌ በዘይት ሀብታም ነች እና ቻይናዎች ከአንጎላ ጋር ሲፈራረሙ አንጎላ ለ30 ዓመት ይሁን ዘይት እንሰጣለን፣ ግን ቻይና ኢንፍራስትራክቸርችን ቢልድ አርጊልን መንገድ፣ ሃይዌይ፣ ባቡር የመሳሰሉ ነገር እና ይሄ አንጎላ ሞዴል ነው። ታይድ ሞዴል ታይድ ይባል ታይድ ሎን ይባላል ዜነ ነገር። እኔ እንግዲህ ቻይና ከኢትዮጵያ ጋር ይህን አይነት ሞዴል ታድርግ የማውቀው ነገር የለም። የኔ ሪሰርች አቁመው 2019 ነው። ባጭሩ ግን የቻይናና የኢትዮጵያ ግንኙነት በፎረን አሲስተንስ ጉዳይ፣ ፎረን አሲስተንስ ደግሞ ትናንሽ ነገር ነው። አንድ ቦታ ትምህርት ቤት አራለች፣ አንድ ቦታ ሆስፒታል ሰራ ይሆናል። ይህን የመሳሰለው ነገር ነው። ኢንቨስትመንቱ ያው የምናየው ነው። የባቡር ላይ ኢንቨስትመንት ይደረጋል፣ በብድር ነው። ቻይናዎች ነው የሚሰሩት፣ ኢትዮጵያኖች አይደሉም የሚሰሩት። ይህን የመሳሰለ ነው።
ቻይናውያን ተቀብለን የሚሰሩት ምዕራባውያን ወይም ሌሎች አገራት ሊሰሯቸው የማይፈልጓቸውን ፕሮጀክቶች ነው የሚሉት ዶክተር ዳርስገዳር በብድር አሰጣጥም ረገድ የቻይናው ተመራጭ የሚሆንበት መንገድ አለ ሲሉ ይከራከራሉ።
ሌላው ደግሞ አሁን መርሳት የሌለብን ነገር አሁን ባለው ሁኔታ የሆነ አስፋልት ለምሳሌ ከአዲስ አበባ ጂማ ወይንም ከአዲስ አበባ ሀረር ወር ባህር ዳር ይሰራ ቢባል የአሜሪካ ወር የአውሮፓ ኩባንያዎች መጥተው እዚህ እንደማይሰሩ ይታወቃል። ድሮ በእርግጥ ይመጡ ነበር 67 ዓመት በፊት። አሁን ግን የእነሱ ኢኮኖሚ የሌበር ኮስታቸው በጣም ከፍተኛ ነው። እዚህ መጥተው መስራት ለእነሱ በጣም እንደ ጉዳት ነው የሚታየው። ሊመጡ አይችሉም። ስለዚህ ጨረታም ሲወጣ አሸናፊ ልትሆን የሚችለው ቻይና ነች የሚባለው ሊሚቴሽን ሊኖር ይችላል። እዳ ይከማቻል ወይም ኳሊቲ የለውም የሚባሉ ነገሮች ይኖራሉ። ግን ኢትዮጵያ ካለችበት አንጻር ገና ብዙ ያስፈልገናል እና እኔ የቻይና ኢንቨስትመንትን በዛ ደረጃ ማየት ያለብን አስፈላጊ ነገር ነው በሚለው ቢሆን ይሻላል ባይ ነኝ። ምክንያቱም ወደፊትም በጣም ያስፈልገናል። የሚፈጠሩ የእዳ ክምችቶችን ደግሞ በመነጋገር መፍታት ይቻላል። እንደውም ከዚህ አንጻር ጥሩ እድል አለ ይመስለኛል። ምክንያቱም ቻይና ከመንግስት ነው ፋይናንሱ የሚመጣው፣ ከቻይና የሚመጣው ፋይናንስ ከፕራይቬት ሴክተሩ ምናምን አይደለም። ፕራይቬት ሴክተር ባንኮች እንኳን ቢያበድሩ ያለ ስቴቷ ፈቃድ ወደዛ አይመጣም። ስለዚህ እዳ መከማቸት እንኳን ቢመጣ ከስቴቷ ጋር ተነጋግሮ ለማራዘም ወይም በሌላ ሞዳሊቲ የሚከፈልበት ሁኔታ ለመነጋገር እድል ይሰጣል። ወይራስ ከሌላ አካባቢ የሚመጡ ፕራይቬት ከሆነ በፍርድ ቤት ተካሶ ጉሮሮን ተይዞ መክፈል ነው የሚሆነው።
ፕሮፌሰር አሮን ተስፋዬ የቻይናውያን ብድርና የኢንቨስትመንት መንገድ የራሳቸውን ስራ አጦች ቁጥር ለመቀነስ የሚጠቀሙበት ስልት ጭምር ነው ይላሉ። በሶስቱ የቻይና የብድር እርዳታና ኢንቨስትመንት መካከል ልዩነትና ግንኙነቶችን ለያይቶ ለመመልከት ያስቸግራል ሲሉም ኢትዮጵያ ውስጥ ውሏል የተባለውን የቻይና ኢንቨስትመንት ይሞግታሉ።
አንደኛ ነገር ጠቅላላውኑ የቻይና ፎረን አሲስተንስ ስታየው ኢንቨስትመንት አለ፣ ብድር አለ፣ ፎረን አሲስተንስ ደግሞ አለ። ችግሩ ምንድን ነው? የኔ ሪሰርች የሚያሳየው ሶስቱን ለመለየት በጣም ከባድ ነው። የቻይናዎቹ ሲስተም ፈረንጆቹ እንደሚሉት በእንግሊዝኛ ኦፔክ ነው። ለምሳሌ ቻይና ለአፍሪካ ሀገር ስታበድር ወይም ለኢትዮጵያ ስታበድር ያ ብድር ዳይሬክትሊ ለኢትዮጵያ ሊገባ አይችል ይሆናል። እንዴት ማለት ነው? ያ ብድር ዞሮ የቻይናዎቹን ኩባንያ ነው ፋይናንስ የሚያደርገው እና ብድሩ ራሱ የቻይናዎቹን ሌበር ፎርስ ነው ሪክሩት የሚያደርገው ወደ ኢትዮጵያ የሚያስመጣው። ይሄ ምን ያመጣል? ቴክኖሎጂ ትራንስፈር ይኖራል። ቻይና ኢንቨስት ታደርግ ኤትሴትራ ኤትሴትራ ብለን ስናስብ አክቹዋሊ ያ ብድር ኢንስቴድ ኦፍ የኢትዮጵያን ኢንጂኒሮች የመሳሰሉትን ነገር ወይንም የኢትዮጵያን ኮንስትራክሽን ኩባንያዎች በውል በምናምን ከቻይና ኩባንያ ጋር እንደሰሩ እንደማድረግ ፈንታ አክቹዋሊ ቻይናዎች የሚጠቀሙበት ይሄ ብድር የራሳቸውን አንኢምፕሎይመንት ለመቀነስ ነው። ስለዚህ በቴክኖሎጂ ትራንስፈር በኩል አፍሪካ ሀገሮች እስካሁን የሚያገኙት ነገር ይህም ብዛም የለም። ይሄ ነው ችግሩ።
የኢትዮጵያ ገንዘብ ሚኒስቴር እንደ ኤሮፓ አቆጣጠር በታህሳስ 2024 ባወጣው ሰነድ ኢትዮጵያ ያለባት አጠቃላይ የውጭ ዕዳ ወደ 31 ቢሊዮን ዶላር መሆኑን ገልጿል። የቻይናን አጠቃላይ ዕዳ ለይቶ አልጠቀሰም። የተለያዩ ዘገባዎችና ባለሙያዎች ግን ወደ 13.4 ቢሊዮን እንደሚደርሱ ቢገልጹም ትክክለኛውን ቁጥር ማግኘት አልተቻለም። የኢትዮጵያ ገንዘብ ሚኒስቴር በጉዳዩ ላይ አስተያየት እንዲሰጠን ያደረግነው ሙከራ አልተሳካም። ከ3300 በላይ የሚሆኑ የቻይና ኩባንያዎች 8.5 ቢሊዮን ዶላር በሚገበት ካፒታል ኢትዮጵያ ውስጥ የተለያዩ ስራዎችን እየሰሩ መሆኑን ቤልት ኤንድ ሮድ የተሰኘው ግዙፉ የቻይና መንግስት መርሃ ግብር በድረገጹ አስፍሯል። እስከ ግንቦት 2017 ድረስ በወጣ ዘገባ የቻይና ድርጅቶች ወደ 610,000 ለሚደርሱ ሰራተኞች የስራ እድል መፍጠራቸውንም ድረገጹ ጨምሮ ገልጸዋል። ይሁን እንጂ በኢትዮጵያ ያለውን የቻይና ኤምባሲ ጠቅሶ አገር ውስጥ የሚገኘው ካፒታል ጋዜጣ መስከረም 2017 እንደዘገበው አገር ውስጥ ባሉ ተጨባጭ ሁኔታዎች የተነሳ የቻይና ኢንቨስተሮች አቅጣጫቸውን እየቀየሩ ወደ ጎረቤት አገሮች መመልከት መጀመራቸውን መዘገቡ ይታወሳል። ቻይና የኢትዮጵያ ትልቋ አጋር መሆኗን የኢትዮጵያ መንግስት በተደጋጋሚ ሲገልጽ መቆየቱ ይታወቃል። በዚህ ጉዳይ የኢትዮጵያ ገንዘብ ሚኒስቴር አስተያየቱን እንዲሰጠን ያደረግነው ሙከራ አልተሳካም። ቻይና የኢትዮጵያ ትልቋ አጋር መሆኗን የኢትዮጵያ መንግስት በተደጋጋሚ ሲገልጽ መቆየቱ ይታወቃል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
የጣሊያንና የኢትዮጵያ ትውልድ ያላት ግሬታ ፍራንቼስካ ዩሪ የአካባቢ ጥበቃና የዱር እንስሳ ጥበቃ መብት ባለሙያ ናት። የዝሆን ጥበቃ ተነሳሽነት ስራዎች ላይ ኢትዮጵያን ጨምሮ 25 የአፍሪካ ሀገራት ተሳታፊ በሆኑበት ተቋም አማካኝነትም ብዙ ስራዎችን ሰርታለች። ግሬታ ከኤደን ገረመው ጋር ያደረገችው ቆይታ ተከታዩ ነው።
Thank you so much, Aiden, for having me on today. I'm Greta Francesca Yuri. I'm a mixed race.
Aiden, ስለጋበሽኝ በጣም አመሰግናለሁ. Greta Francesca Yuri ባላለሁ. ኢትዮጵያዊና ጣሊያናዊት ነኝ. በሙያዬ ደግሞ የአካባቢ ጥበቃ ባለሙያ ነኝ. ባለፉት 10 ዓመታት ውስጥ በአፍሪካ ቀንድና በሰፊው የአፍሪካ ሀገር ውስጥ በዱር አራዊት ዙሪያ ግንዛቤ እንዲዳብር ስሰራ ቆይቻለሁ. በአካባቢ ጥበቃ ላይ መስራት እንዴት ከባድና ውስብስብ እንደሆነም ግንዛቤ እንዲኖርም ሰራለሁ. ያደኩት አዲስ አበባ ውስጥ ነው. ግን ገና በልጅነቴ በሀገሬ መዞር በመቻሌ ትልቅ እድል ነበረኝ. በዚህ ምክንያት ከማህበረሰባችን ከ120 ሚሊዮን በላይ የሚሆነው ህዝብ በጣም ፈጣን እድገት ባላቸው ሀገራት ውስጥ የተፈጥሮ ሀብታቸውን ለመጠበቅ ችግሮች እንደሚያጋጥሟቸው ልገነዘብ ችያለሁ. በዚህ የተነሳ የአካባቢ ሚዛንን እንዴት ማስጠበቅ ይቻላል የሚለውን ለመረዳት ጥልቅ የሆነ ፍላጎት ሊያድርብኝ ችሏል.
በጣም አመሰግናለሁ ግሬታ በድጋሚ. እስቲ እንግዲህ የዱር እንስሳት ዓለም አቀፍ ወንጀለኞችን መቆጣጠር ወይም ደግሞ ጥበቃ ማለት ምን ማለት ነው? አንቺስ እንዴት ነው ወደዚህ ስራ ልትገቢ ቻልሽ?
Yes, it's an interesting story. I didn't know so much about wildlife crime when I first began my passion around wildlife.
ስራ ስጀምር ስለ ዱር አራዊት የነበረኝ እውቀት እምብዛም ነበር. የመጀመሪያ ስራዬ በሰሜን ኢትዮጵያ በሚገኘው የሰሜን ተራራዎች ብሔራዊ ፓርክ ነበር. በወቅቱ ፍላጎቴ የነበረው ማህበረሰቦች በቱሪዝም ልማትና በብሔራዊ ፓርክ እንቅስቃሴዎች እንዴት እንደሚሳተፉ መረዳት ነበር. ብዙ ቀኖችን በብሔራዊ ፓርክ ውስጥ ሳሳልፍ ማህበረሰቡ ነብርና በመጥፋት ላይ ያሉ ዝርያዎችን የሚገድለው ኑሮን ለማሸነፍ አቅም ስለሚያንሰው እንደሆነ መረዳት ጀመርኩ. ነገር ግን ደግሞ ገበያው የሚመራውም ከሀገራቸው በብዙ ኪሎ ሜትሮች ርቆ በአውሮፓ፣ በሩቅ ምስራቅ፣ በአሜሪካ በሚኖሩና ለየት ያሉ እንስሳትን በሚያሰባስቡ ሰዎች አማካኝነት ነው። ስለዚህ የተረዳሁት ነገር እኛ ትኩረት እያደረግን ያለነው ከፊት ያሉት ችግረኛ ማህበረሰቦች ላይ ብቻ ሲሆን የዱር እንስሳት አደንና ሌሎችም ወንጀሎች ግን የሚፈጸሙት ባለም አቀፍ ደረጃ መሆኑን ነው።
አካባቢ ጥበቃ ለሴቶች የሚል ተቋም ውስጥ በአሁን ሰዓት ባልደረባ ነሽ። ይሄ ተቋም ምንድን ነው እሱ የሚያደርገው?
Yes, so the Women for the Environment Africa program, I was very privileged to be selected as a founding fellow in 2021.
So European አቆጣጠር በ2021 በአፍሪካ የአካባቢ ጥበቃ ላይ የሚሰሩ ሴቶች መርሃ ግብር አጋር መስራችና ቀዳሚ የምርምር ባለሙያ እንደሆን ስጋበዝ በጣም ነበር ክብር የተሰማኝ። በአመራርም ሆነ በአካባቢ ጥበቃ ዘርፍ ውስጥ ያለን ሴቶች በወንዶቹ ውቅያኖስ ውስጥ እንዳለን ሁሉ ቁጥራችን እጅግ ጥቂት ነው። በተለይ የኢትዮጵያ ሴቶች ሩቅ አካባቢ እንዲሄዱም ሆነ እንዲሰሩ አይበረታታም። ብዙ ጊዜ ይህ የወንዶች ስራ ተደርጎ ነው የሚወሰደው። ሴቶች ስካውት ወይም የአካባቢ ጠባቂ ሆነው እንዲሰሩም አይበረታታም። ስለዚህ ተቋማችን ሴቶች ጎልተው እንዲወጡና እንዲታዩ አንድ ላይ አሳስቧል።
ከታች ወርዶ መስራትን ስናነሳ ስካውቶች ወይም ደግሞ አካባቢ ጥበቃ ላይ ያሉ ሰዎችን ጠቅሰሻል። በተለይ ደግሞ ሴቶች በአካባቢ ጥበቃ ዙሪያ ላይ ያላቸው ሚና ምንድነው?
It's very interesting because
በጣም የሚገርም ነው። ለረጅም ጊዜ ሴቶች በአካባቢ ጥበቃ ዙሪያ ባላቸው ተጽዕኖ ላይ ጥናት ተደርጎ አያውቅም። እኔ ግን ገና ልጅ ያለው የሰራው ጥናት ሴቶች አካባቢ ጥበቃ በሚሰሩ ስካውቶች ላይ ስላላቸው ተጽዕኖ ነበር። ምክንያቱም በቀኑ መጨረሻ ላይ ሴቲቷ የአካባቢ ጥበቃ ባልደረባው ሚስት፣ አያት፣ እህት ናት። ምንም እንኳን ጠባቂ ወንድ ቢሆንም ሴቷም ተጽዕኖ እንዳላት አስተውለናል። ሴቶቹ ለበጎ ነገር ተጽዕኖ ሊያሳድሩባቸው ይችላሉ። በችግር ጊዜ በድህነት ውስጥ ያለች ሴት ሲቸግራት ገንዘብ ካላመጣ ባለቤቷን ወይም ልጇን በህገወጥ ተግባር እንዲሳተፍ ታስገድዳለች። ነገር ግን ሴቷን ካስተማርንና ካገዝናት አካባቢው እንዲጠበቅና አሉታዊ ነገር እንዲቀለበስ ወይም እንዲስተካከል ታደርጋለች። እንደምናውቀው ሴቶች በአጠቃላይ በማህበረሰብ ውስጥ በጣም ጠባቂዎችና ተንከባካቢዎች ናቸው። በማህበረሰባቸው ውስጥ ብዙ ጊዜ ወጥተው እንጨት የሚለቅሙት፣ ውሃ የሚቀዱትና ልጆቹን የሚያሳድጉት እነሱ ናቸው። ስለዚህ ከፍተኛ ተጽዕኖና ብልሃት አላቸው። እኔ የምሰራበት ተቋምም ሴቶች በማህበረሰብ ውስጥም ሆነ በመንግስታዊ ተቋማት ውስጥ ቦታ እንዲያገኙ ይጥራል።
የአካባቢ ጥበቃ ስንል ወይም ደግሞ የዱር እንስሳት ጥበቃን ስናነሳ ይሄ ዘርፍ ለሴቶች ምን ያክል ምቹ ነው?
So I would say I've been very, very lucky and privileged to never encounter any challenges in the field.
እኔ በጣም እድለኛ ነኝ ማለት እችላለሁ። በዱር ጥበቃ ስራ ላይ ምንም አይነት ተግዳሮት አጋጥሞኝ አያውቅም። ሁልጊዜም እንደ ቤተሰብ የሆነ በጣም የሚያስደንቅ ቡድን አለኝ። በአጠቃላይ በአካባቢ ጥበቃና የሴቶችን ጉዳይ ካነሳን የተወሰነ ጀግንነትና ድፍረት ሊኖር ይገባል ብዬ አስባለሁ። ሁኔታው ለሴቶች ምቹ እንዲሆን ብዙ ልናደርግላቸው የምንችላቸው ነገሮች አሉ። ለምሳሌ በወር አበባ ላይ ከሆንን ንጹህ ውሃ ማግኘት ሊመቻች ይገባል። በራሳችንም ለስራ ስንንቀሳቀስ ፍጹም ደህንነት ሊሰማን ይገባል።
In your previous work, I know that you have...
ከዚህ ቀደም ስራሽ በብዛት የሚያተኩረው ዝሆኖችን ጥበቃ እንደነበረ አውቃለሁና እስቲ ጥቂት ስለሱ ስራሽ ንገሪኝ።
Thank you. Yeah, so
እኔ ሁል ጊዜ ዝሆኖች መረጡኝ እንጂ እኔ አይደለሁም የመረጥኳቸው ላለው። የዱር አራዊትን ሁሉንም ወዳለሁ። ነገር ግን ሁለተኛ ዲግሪን ሳጠናቅቅ በአፍሪካ የዝሆን ጥርስ አደን ከፍተኛ ደረጃ ላይ የደረሰበት ወቅት ነበር። ያኔ በአንድ አመት ጊዜ 96 ዝሆኖች የተገደሉበት ወቅት ነበር። ስለዚህ ህገወጥ የዝሆን ጥርስ ንግድ ምን እንደሆነና ማህበረሰቡና መንግስታዊ ያልሆኑ ድርጅቶች ሚናቸው ምን መሆን እንደሚችል በትክክል መረዳት ነበረብን። በወቅቱም በአፍሪካ የዝሆን ጥርስ ሽያጭን ስልታዊ በሆነ መንገድ መክታት የሚያስችል ተቋም ተቋቁሟል። ስለዚህ ቀደም ሲል እንደገለጽኩት ህገወጥ የዝሆን ጥርስ ንግድ ምን እንደሚመስል ለመስራት እድሉን አገኘው። ከተለያዩ ማህበረሰቦች ጋርም ተቀራርቤ ሰራው። በመሆኑም ዝሆኖችን የመጠበቅ ስራ የጀመረው በዚህ መንገድ ነው።
አሁን ሰዓት ግጭትን ጨምሮ ብዙ ነገሮች በኢትዮጵያ እየተከሰቱ ነው። የማህበረሰቡን የአካባቢ ጥበቃ እውቀት እንዴት ነው የምትገመግሚው? እንዴት ታይዋለሽ?
Communities are incredible because without communities
የዱር አራዊትን በመጠበቅ ረገድ ማህበረሰቦች እጅግ አስደናቂ ናቸው። ሁልጊዜም የምናገረው ይሄንን ነው። እኛ የከተማ ሰዎች ነን። ምንም እንኳን ከፍተኛ የዱር እንስሳት ፍቅር ቢኖረንም በመጨረሻ ተመልሰን በከተማ ውስጥ እንኖራለን። ስለዚህ ከዱር እንስሳቱ ጋር አብረው የሚኖሩትን ማሳተፍ አለብን። ዝሆኖቹ ባሉባቸው አካባቢዎች ያሉ ሽማግሌዎች ከዝሆኖች ጋር እንዴት በታሪክ እንደተገናኙ ይነግሩሻል። ዝሆኖች ያሉበትንና ግዚያቸውን የሚያሳልፉበትን ቦታ እንዲሁም ሁሉም ነገር እንዴት እንደተከናወነ ያውቃሉ። ነገር ግን የማህበረሰቡ ህይወት ከጊዜ ወደ ጊዜ ፈታኝ የሆነ ነው። ለዛም ነው አብረው እንዳይኖሩ እየተገፋፉ ያሉት። የስራ ተግዳሮቶችም ተደቅነውባቸዋል። እነዚህ አካባቢዎች ዙሪያ የሚደረጉ የአካባቢዎች መለወጥ፣ የመንገድ ግንባታ፣ የኔትወርኮች መዘርጋትና ትላልቅ ኢንቨስትመንቶች ሰዎችንና እንስሳቱን እያፈናቀሉ ነው። አስታውሳለሁ በአንድ ወቅት ወደ ሰሜን አካባቢ ትግራይ ውስጥ በጣም ጥቂት ዝሆኖች ነበሩ። በክልሉ በግጭት ምክንያት በድህነት ውስጥ ከሚገኙ ማህበረሰቦች ጋር እየተወያየሁ ነበር። ዝሆኖች ማሳቸው ውስጥ እየገቡ ማሽላውን በብዛት ይበሉባቸው ነበር። በዚህ የተነሳ ዝሆኖቹን ይጣሏቸዋል ብዬ አስብ ነበር። ነገር ግን አንድ ሽማግሌ ጠላቶቻችን ዝሆኖች አይደሉም፣ ዝሆኖቹም እንደኛ ለህልውናቸው እየታገሉ ነው። ሁለታችንም የአንድ ሳንቲም ሁለት ገጽታዎች ነን። ሁለታችንም ደግሞ ለመታገል የምንጥርና ለፍላጎታችን እውቅና የማይሰጥ ኢፍትሃዊ ስርዓት ውስጥ ነው ያለነው አሉኝ። ስለዚህ ማህበረሰቡ በቂ ግንዛቤ አለው።
ሰፋ ባለመልኩ ደግሞ መንግስታት፣ መንግስታዊ ያልሆኑ ተቋማት እንዲሁም ደግሞ ባለድርሻ አካላት ምን ማድረግ አለባቸው ትያለሽ? ሙያው ላይ እንዳለ ሰው
በጣም ከባድ ጥያቄ ነው። ለረጅም ጊዜ ያክሚሉት እስኪ እናንተ ችግሩን ፍቱና መልሳችሁን ንገሩን ነው። ነገር ግን እንዲህ ሊሆን አይችልም። ሁሉም ነገር እርስ በርስ የተሳሰረ ነው። ሁላችንም ያለ አካባቢያችን መኖር አንችልም። የዱር እንስሳት ከሌሉ ልንኖር አንችልም። የዱር እንስሳት ለስነ ምህዳራችን ጤና ወሳኝ ሚና ስለሚጫወቱ መፍትሄዎችን መፈለግ የሁላችንም ኃላፊነት ሊሆን ይገባል።
ግሬታ ዩሪ፣ ስለነበረን ቆይታ በጣም ነው የማመሰግነው።
And I really appreciate it.
እኔም በጣም አመሰግናለሁ። ተከታዩ መሰናዳችን ደግሞ በልዩ ቆይታ ይሆናል። በኢትዮጵያ በተደጋጋሚ ርዕደ መሬት በተከሰተበት የአፋር አዋሽ ፈንታሌ አካባቢዎች መካከል የሚገኙ አፋር፣ ኦሮሚያና አማራ ክልል አካባቢዎች በሺዎች የተቆጠሩ ሰዎች ተፈናቅለዋል። ይህን ርዕደ መሬት አስመልክቶ በአዲስ አበባ ዩኒቨርሲቲ የጂኦፊዚክስ ህዋ ሳይንስና አስትሮኖሚ ተቋም በሴስሞሎጂ የትምህርት ክፍል ኃላፊ ፕሮፌሰር አታላይ አየለ ሰፋ ያለ ቃለ ምልልስ ሰጥተውናል። ጽዮን ግርማ ናት ያነጋገረቻቸው።
ፕሮፌሰር አታላይ አየለ በአዲስ አበባ ዩኒቨርሲቲ የጂኦፊዚክስ ስፔስ ሳይንስ እና አስትሮኖሚ ተቋም የሴስሞሎጂ ትምህርት ክፍል ኃላፊ መምህርና ተመራማሪ፣ በኢትዮጵያ እየተከሰተ ባለው ርዕደ መሬትና ወይም መንቀጥቀጥ እንዲሁም የፈጠረው ንዝረት በተመለከተ ጥናትና ምርምር በሚያደርጉበት ጉዳይ ሙያዊ ማብራሪያ ለመስጠት ፈቃደኛ ስለሆኑ በአሜሪካ ድምፅ አድማጮች ስም አመሰግናለሁ።
አመሰግናለሁ ጽዮን።
የቃለ ምልልሳችን ትኩረት ግልጽ የሆነ ሞያዊ ማብራሪያ ለማግኘት በመሆኑ የመጀመሪያ ጥያቄን የማደርገው ርዕደ መሬቱ የተከሰተበት ትክክለኛ ቦታ የት ነው በሚለው ጥያቄ ልጀምር።
የርዕደ መሬቱ የተከሰተበት ትክክለኛ ቦታ ማለት አንድ ነጥብ ብቻ አይደለም። ፈንታሌና ዶፈን በሚባሉ ሁለት የታወቁ እሳተ ገሞራዎች ተራራዎች ናቸው እና ይህም በሳይንሳዊ አጠራር ፈንታሌ ዶፈን ማግማቲክ ሰግመንት የሚባላል። ቅርብ ጊዜ ለብዙ ዓመታት እንዲሁ ከብዙ ውጭ ተመራማሪዎች ጋር አብረን ስናጠና የዚህ አይነት ስያሜ የተሰጠው እና ይሄ ፈንታሌ ዶፈን ማግማቲክ ሰግመንት የሚባል ቦታ ነው። እንግዲህ አሁን በዚህ ሰሞን እየተደረገ ባለው እንቅስቃሴ የሚያቋርጥ እንቅስቃሴ ሊታየ ልብጠ ቦታ ማለት ነው። በዚህ ውስጥ የተወሰደ ነው። አሁን እስካሁን ያየነው ደግሞ ከዚህ ውጭ የሆነ ነገር የለም።
ምን ያህል ይሸፍናል? በኪሎ ሜትር ወይም በአካባቢ ብናደርግ እሳተ ጎመራ ያለበት አካባቢ ምን ያህል ይሸፍናል?
ግምት ከ33-35 ኪሎ ሜትር በወቅት በረር ቁመቱ ማለት ነው። የስንሽርቆን አክሲስ ተከትሎ ከፈንታሌ ዶፈን በተሰ መስመር ብናሰምር ወደ 33-35 ኪሎ ሜትር እንደዚህ የሚገመት ነው። ስፋቱ ምናልባት የዚህን ቁመት አያክልም። ደራሴ ኪሎ ሜትር 20 ኪሎ ሜትር ይገመት ይሆን ምናልባት እንደዚህ።
ይህንን አካባቢ ስናጠናው ነበር ብለዋል አሁን በምላሾት። እና ለምን ያህል ጊዜ ነው ጥናት የተደረገበት? እርስዎ በግሉ የተሳተፉበት ይህ ጥናት ምን ያህል ጊዜ ነው?
በአዲስ አበባ ዩኒቨርሲቲ 4 ኪሎ ግቢ ውስጥ የሚገኘው ጣቢያችን ሁልጊዜ ስመዘግብ ከአንኮበር ወረድ ስንል ሌላ ወደ ተራራ ቆጣሽ የአንኮበር የተራራ ሰንሰለት ነው የምናገኘው። ያና ይሄ አሁን የምንነጋገርበት ቦታ ሁልጊዜ መሬት እንቅስቃሴ የሚታይበት ቦታ ነው እና ኮላቦሬቲቭ ሪሰርች የሚባል ከውጭ በሚመጡ ተመራማሪዎች ከእንግሊዝና ከአሜሪካ ከ2001 አሁን የግል ፕሮጀክት የሚባል ነበር። 2001 ጀምሮ እስከ 2003 ነው እንደዚህ ያለቀ ማለት ነው። እና ከዚያን ጊዜ ጀምሮ በዚህ አካባቢ ያለው እንቅስቃሴ
ከዚህ በፊት ስናደርገው ስናጠናው ከነበረ የተለየ አይደለም ያሁኑ ብለዋል። እና የአሁኑን ግን ነዋሪዎችም ወይም እዛ አካባቢ ያሉ ሰዎች በልዩነት ወይም ለየት አድርገው የያዙት የንዝረት መጠኑ ከፍ ብሎ የተሰማ ስለሆነ ነው። እንደው ወደኋላ ምናልባት ልመልሶት እና እርስዎ ባለሙያ ስለሆኑ ከኛ ከመደበኛ ነዋሪዎች በተለየ ስለሚያስታውሱት በዚህ መጠን የተከሰተ ቀደም ያለ ታሪክ አለ?
በዚህ መጠን ምናልባት በዚያን ጊዜ እንዳሁኑ የዚህ ዲጂታል መረጃ መመዝገቢያ ጣቢያዎቻችን እንዳሁኑ ብዙ አልነበሩም። ብጥረትም አይነትም እንጂ በ1981 በፈረንጅ አቆጣጠር ወይም ደግሞ በእኛ 73 ዓ.ም ይመስለኛል ከኔ ቀደም ብለው የነበሩ እንደዚህ ኢትዮጵያ የተመራማሪ ነበሩ። በጣም በስፋት ለማንበብ እስኪቸገሩ እንደዚህ እንዳሁኑ ማለት ነው። የአካባቢ እንደውም ለሁለት ወር ነው ለሶስት ወር ያህል ያለማቋረጥ እንቅስቃሴ ሲያደርግ የነበረ ነው እና ያ ተነቦ ወረቀቱን ታትሞ ወደ እንግዲህ 73 ዓመት ከዚያ 2003-2004 በፈረንጅ አቆጣጠር ነው የሚናገረው እንደዚህ እንቅስቃሴዎች ነበሩ። እንደውም ከዚህ ወደ ሰሜናዊ ክፍል ይሄ ከዶፈን ከፍ ብሎ ያለው እንትና አሚባራ ምናምን አካባቢ እንቅስቃሴ ነበረ እና እንደዚሁ ጥቅርሻ ላይ የሚሰሩ ሰራተኞች ተረብሸው እርሻውን ወይም ደግሞ ስራቸውን ትተው ሊሰደዱ ነው ተብሎ እንደዚሁ የማረጋጋት ስራ ሰርተናል። ይሄ ማለት በወሰን አቆጣጠር እንዳልኩት በ2003-2004 ማለት ነው። አሁን ግን ለየት የሚያደርገው ምንድን ነው? አንደኛ በመጠን ከአምስት በላይ የሆኑ ትንሽ ተደጋግመው ተፈጠሩ እና ይህም ብቻም አይደለም በብዙ ቦታዎች የመሰማት እድሉም እንዲሁ ተገኘ ማለት ነው። አዲስ አበባ እንግዲህ ዛሬ በምናይበት ብዛት የሰማይ ጠቀስ ህንጻዎች ላይኖሩ ይችላሉ። ምናልባትም የጥራትም ችግርም ሊኖር ይችላል አንዳንድ ቤቶች እና ብዙ ሰው እንግዲህ የህዝብ ብዛትም ያን ጉዳዩ ምናምን ይችላል። እንደዚህ አይነት ነገሮች ያው ታሳቢ ሊደረጉ ይችላሉ እንጂ በእኛ ጥናት ምንድነው የስንት ሸለቆ ምንም እንደ አሁን ትናንት የተፈጠረ ነገር አይደለም። እንደዚህ አይነት ነገሮች ክስተቶች በራሳቸው መንገድ
በዛን ጊዜ አሁን በጠቀሷቸው ሁለት ጊዜያቶች የደረሰ አደጋ ወይም ከአካባቢው ሰው ወደ ሌላ ቦታ አካባቢ የተዘዋወረበት ሁኔታ አለ? ምንድን ነበር የተከሰተው ያን ጊዜ?
እኔ እስከማስታውሰው የአሁን 2003-2004 ያልኩት ሄደን አይተናል። ምንም የሚያል ጎላ ጥፋት አልነበረም። ቤቶችም የተሰሩት ፎቅ የሚባል አልነበረም። ቀላል ቤቶች እነዚህ ትኩል ሀውስስ የሚባሉ ጭቃ ቤቶች እንደዚህ ነበሩ። ግን የፈራረሱ ነገሮች ያን ጊዜ አይተናል። የመሬት መሰነጣጠቅም አንዳንድ ቦታ አይተናል። እዚያን ጊዜ ማለት ነው። ግን እንዳሁኑ አልነበረም። እንደዚህ ያለ
እስቲ ወደ ርዕደ መሬት ወይም ደግሞ የመሬት መንቀጥቀጥ ወደሚለው ጉዳይ እንመለስ እና ምን ማለት ነው? ምንድን ነው ከመሬቱ በታች ወይም መሬት ውስጥ እየሆነ ያለው?
እንግዲህ መሬት ውስጥ እየሆነ ያለው በጠቅላላ ይህን ጥያቄ ስንመልስ የዓለም አቀፍ ወይም ደግሞ መሬትን እንደ አንድ ስርዓት እንደ አንድ ሲስተም አይተን ነው ልንመልስ የሚችለው እና መሬት ሁልጊዜ
አድማጮችና ተመልካቾቻችን ከፕሮፌሰር አታላይ ጋር የተደረገው ቃለ ምልልስ ሙሉውን በድረ ገጻችንና በማህበራዊ ትስስር ገጾቻችን ላይ ታገኙታላችሁ። ለምሽቱ የነበሩን ዝግጅቶች ይህን ይመስሉ ነበር። ከአቀናባሪ ኤልያስ አስማረ ጋር ሳስተናግዳችሁ ያመሸው ስመኝሽ የቆየ ነበርኩ። ሰላም፣ ደህና ደሩ።